ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 11 2015 ዓ ም ስርጭታችን ጀመረ። ኢትዮጵያ ውስጥ በትግራይ ክልል ሽረ እንደስላሴ ከተማ በመጠለያ ማዕከሎች ውስጥ የሚገኙ ተፈናቃዮች በድንገተኛ ጎርፍ ምክንያት ለከፍተኛ ጉዳት መዳረጋቸው ተሰምቷል።
ጭነው እንቀመጣለን ወጥን እንሰራው ጭነው እና አስጠላይ ቡና ጠጣሁም ራሴ አመኛል በቃ ወባ እንደሆነ ምን እንደሆነ በቃ ይዝም ብትናንተና በቃ ዝም ብዬ ያለቀስኩ ነበር።
በሱ በህዳር ጀምረስ ካሁን የምታያለ ወቆለ ካለ በስተቀር የተሰጠስ እንዳይደለም እንዳልነው መንግስት እንዳልነው መንግስት የለም የእግዚአብሔር ብቻው አበሸጋር ነው ያለን እኛ።
በመጠለያ ጣቢያው ውስጥ ነዋሪ ከሆኑት መካከል የሁለቱን መስክርነት ነው ቀደም ብለን ቀንጭበን ያሰማናችሁ። ሙሉ ዘገባው በምሽቱ ይደመጣል። ሌሎች ዘገባዎችም በምሽቱ ተካተዋል። ጤና ይስጥልን እንደምን አመሻችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ትቆያለች። ከብርሃንና ከኔ በተጨማሪ ዋና አዘጋጃችን ጽዮን ግርማ ማለች እስከ ምሽቱ 4 ሰዓት ድረስ አብረናችሁ ቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናስተማራችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን በዩክሬን የእህል ምርት ወደ ውጪ መላክ መቆሙ ፈተና አለው ሲል የረድኤት ቡድን አስጠነቀቀ። በጂ20 በዩክሬን ጉዳይ ተከፋፈለ። የሀገራት ዳቅነስ አርምጃውም አዝጋሚ ነው ተባለ። የአየር ንብረት ለውጥ የፈጠረውን ችግር ለመቅረፍ ቻይናና ዩናይትድ ስቴትስ በጋራ መስራታቸው እጅግ አስፈላጊ ነው ሲሉ የአሜሪካ የአየር ንብረት ልዩ ልዑክ ጆን ኬሪ ለቻይናው ጠቅላይ ሚኒስትር መግለጻቸውን የተመለከተ ዘገባም አለን። አሁን ዜናውን በዩክሬን የእህል ምርት ወደ ውጪ መላክ መቆሙ አደጋ አለው ሲል አንድ የረድኤት ቡድን አስጠንቅቋል። የዓለም አቀፉ የነፍስ አድን ኮሚቴ የምስራቅ አፍሪካ ዲሬክተር ሻሽዋት ሳራፍ ሩሲያ ዩክሬን የእህል ምርቷን ለዓለም ገበያ ታቀርብ ዘንድ መተላለፊያ የሚፈቅደው ስምምነት ተግባራዊነት ማብቃቱን ማስታወቋን ተከትሎ ሊከተል ይችላል ሲል ያሳደረበትን ስጋትና አለመረጋጋት አስጠንቅቋል። የስምምነቱ ማብቃት በዓለም አቀፍ የምግብ ገበያዎች ላይ አለመረጋጋትና የግብይት ቀውስ ይፈጥራል ሲሉ ነው ሳራፍ ያስጠነቀቁት። ይህም የዋጋ ንረት ሊጨምርና በአየር ንብረት ለውጥ ሳቢያ የሰብል ውድመትና የእንስሳት እልቂት በገጠማቸው ለአደጋ ተጋላጭ በሆኑ አገራት የምግብ ዋስትና አደጋ ላይ እንዲደርስ ወይም እንዲወድቅ ያደርጋል ብለዋል። የተቋረጠው ስምምነት እንዲቀጥል ካልተደረገም በአጠቃላይ በምርትና በምርት ገበያዎች እንዲሁም በተለይም እንደ አፍጋኒስታን፣ ኢትዮጵያ፣ ሶማሊያና ሱዳን በመሳሰሉ አገሮች ላይ አሉታዊ ተጽዕኖ እንደሚያሳድር ተናግረዋል። ለምሳሌም ያህል ሱዳን፣ ሶማሊያና ኢትዮጵያ ከዩክሬን የሚያመጧቸው የእህል ምርቶች ወሳኝ ናቸው ሲሉም ኃላፊው አክለዋል። በሌላ በኩል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ሩሲያ የራሷን ምግብና የማዳበሪያ ምርቶች ለዓለም ገበያ ማቅረብ የመቻል ፍላጎቷ እስኪሟላ ድረስ የጥቁር ባህር ስምምነት በመባል የሚታወቀውንና ለዩክሬን የእህል ምርት መተላለፊያ የሚፈቅደውን አሰራር ታግዳለች ብለዋል። ሩሲያ በመርከቦቿና በመድህን ዋስትና አገልግሎት ተጠቃሚነቷ ላይ የተጣሉ እገዳዎች የግብርና ምርቶችን ወደ ውጪ እንዳትልክ እንቅፋት ፈጥረዋል ብትልም ካለፈው ዓመት አንስቶ ግን ከፍተኛ መጠን ያለው ስንዴ ወደ ውጪ መላኳ ተዘግቧል። የጂ20 በዩክሬን ጉዳይ ተከፋፈለ። የአገራት ዋጋ እዳ ቅነሳም እርምጃው አዝጋሚ ነው ተብሏል። ሩሲያ በዩክሬን በምታካሄደው ጦርነት ጉዳይ ያለ ስምምነት የተለያየው የ20ዎቹ የዓለም ባለጸጋ ሀገራት የገንዘብ ሚኒስትሮች ጉባኤ ህንድ ላይ ባካሄደው በዚህ ውይይት የደሃ ሀገራት ዕዳ በተመለከተ የያዘው ዕቅድ የተጠበቀውን ያህል እመርታ ሳያሳይ ዛሬ ተጠናቋል። ጉባኤው በአንጻሩ በባለጸጋና በደሃ ሀገራት መካከል ያለው ልዩነት ለከፋ ድህነት እንደሚያጋልጥም አስጠንቅቋል። በበርካታ ሀገሮች የኮሮና ቫይረስ ወረርሽኝ ካደረሰባቸው የምጣኔ ሀብት ጉዳት እንዲሁም ሩሲያ በዩክሬን ላይ ፈጸመችው ወረራ ከከስተው ከፍተኛ የሸቀጦች ዋጋ ንረት አሁንም ገና በማገገም ላይ ሲሆኑ የአየር ንብረት ለውጥ እያስከተለ ያለው አደጋ ጉዳቱን መቋቋም የማይችሉ ደሃ ሀገራትን ይበልጥ እየጎዳ መሆኑ ይታወቃል። 20ዎቹ የዓለም ግዙፍ የምጣኔ ሀብት ሀገራት በጋራ መግለጫቸው መስማማት ሳይችሉ የቀሩት በሩሲያና በዩክሬን መካከል እየተካሄደ ያለውን ጦርነት አስመልክቶ አሁንም የምንስማማበት ቋንቋ ስለሌለን ነው ማለታቸውም ተዘግቧል። በጋኒዳና ጋር ለሁለት ቀናት የተካሄደው ይህ የገንዘብ ሚኒስትሮችና የማዕከላዊ ባንኮች ገዢዎች ስብሰባ ሲጠናቀቅ የህንዱ ገንዘብ ሚኒስትር ኒርማላ ሲታራማን ለጋዜጠኞች በሰጡት መግለጫ ቁልፍ በሆኑ ጉዳዮች ላይ መሻሻል ታይቷል ብለዋል። የዩክሬኑ ጦርነት እጅግ ከፍተኛ የምግብ ዋጋ ንረት ጨምሮ አስከፊ ዓለም አቀፍ የምጣኔ ሀብት ተጽዕኖ ማሳደሩ እንዲሁም በሩሲያና በምዕራቡ መካከል ብርቱ ዲፕሎማሲያዊ ክፍፍል መፍጠሩም ተመልክቷል። የዓለም የገንዘብ ድርጅት ክሪስታሊና ጆርጂየቫ በዛሬው ዕለት ሲናገሩ ዛሬ ዓለም ይበልጥ ለነውጦች የተጋለጠችና ደካማ ከመሆኗን በላይ የአየር ንብረት ለውጥ ወረርሽኞችና ሩሲያ በዩክሬን ላይ ፈጸመችው ወረራ ተደማምረው መጠነ ሰፊ ቀውስ እየፈጠሩ ነው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአየር ንብረት ለውጥ የፈጠረውን ችግር ለመቅረፍ ቻይናና ዩናይትድ ስቴትስ በጋራ መስራታቸው እጅግ አስፈላጊ ነው ሲሉ የዩናይትድ ስቴትሱ የአየር ንብረት ልዑክ ጆን ኬሪ ለቻይናው ጠቅላይ ሚኒስትር ሊ ቻንግና ቤጂንግ ላይ ተናግረዋል። እንግዲህ ወልዴ አጭር ዘገባ ይዟል።
የአየር ንብረት ለውጥ ያስከተለውን ችግር በተመለከተ ከቻይና ባለስልጣን ጋር ለመምከር በዛች ሀገር የሚገኙት የአሜሪካው የአየር ንብረት ልዩ ልዑክ የሆኑት ጆን ኬሪ ሁለቱ ከፍተኛ የኢኮኖሚ አቅም ያላቸው ሀገራት የአየር ንብረት ለውጥ አጀንዳን ትኩረት እንዲያገኝ ማድረግ እንደሚችሉ ተስፋቸውን ገልጸዋል።
ፕሬዚደንት ባይደን የአየር ንብረት አጀንዳ ትኩረት ማግኘት ይችላል የሚል ተስፋ አላቸው። ቻይናና አሜሪካ በዓለም ትልቅ የኢኮኖሚ አቅም ያላቸው አገራት ናቸው። በሌላ በኩል ደግሞ ግሪንሃውስ ጋዝን በከፍተኛ መጠን በማመንጨትም ሁለት ቀዳሚ አገራት ናቸው። በመሆኑም ሁለቱ አገራት በአንድ ላይ በመሆን አጣዳፊ መፍትሄ የሚያሻውን ጉዳይ በተመለከተ በትብብር መስራት እንደምንችል ለዓለም የምናሳይ ከሆነ ይህ እጅግ ጠቃሚ ነው የሚሆነው።
ጆን ኬሪ ዛሬ ማክሰኞ ከቻይናው ጠቅላይ ሚኒስትር ሊ ቻንግ ጋር ተወያይተዋል። ቀደም ብለውም ከቻይናው ኮሚኒስት ፓርቲ የውጭ ግንኙነት ኃላፊ ከሆኑት ዋንግ ዩ ጋር ተገናኝተዋል። በቻይና ኮሚኒስት ፓርቲ ውስጥ እንደ ሁለተኛ ሰው የሚታዩት ዋንግ ሊ በዓለም ሙቀት መጨመር ምክንያት የተፈጠረውን ትልቅ ፈተና ለመጋፈጥ ቻይናና አሜሪካ ይበልጥ ተቀራርበው መስራት አለባቸው ሲሉ ለጆን ኬሪ ነግረዋቸዋል። በታሪፍ፣ በቴክኖሎጂ አቅርቦት፣ በሰብአዊ መብት እንዲሁም ቻይና ራስ ገዝ በሆነችው ታይዋን ላይ በምታሰማው ዛቻ ምክንያት በዩናይትድ ስቴትስ እና በቻይና መካከል ከምንጊዜውም በላይ የተቀሳቀሰ ግንኙነት እንዲፈጠር ሆኗል። በከባቢ አየር ውስጥ ከፍተኛ መጠን ያለው ካርቦን ዳይኦክሳይድን የሚጨምረውን የድንጋይ ከሰል በማምረትና በመጠቀም ቻይና በዓለም ቀዳሚ ነች። ሆኖም ግን በፀሐይና በነፋስ አማካኝነት ኃይል በማመንጨት ረገድም ብዙ እየሰራች ነው።
እንግዲህ ወልዴን ለዜናው አመሰግናለሁ። የብሪታንያ በሺዎች የሚቆጠሩ ወደ አገሪቱ የሚገቡ ስደተኞችን ለማስቆም ታልሞ የወጣው ሕግ ለንደን በዓለም አቀፍ ሕጎች ላይ ካለባት ግዴታዎች ጋር ይቃረናል ሲል የተባበሩት መንግስታት ድርጅት ዛሬ ትችት ሰንዝረዋል። በፓርላማ የጸደቀው ይህ ሕግ መደበኛነቱ የሚጠበቅ ረቂቅ ሕግ በጀልባ የሚደርሱትን ስደተኞች በእንግሊዝ ጥገኝነት የመጠየቅ መብት ይከለክላል ብሏል። በሰሜን ኮሪያዋ የድንበር ከተማ አቋርጦ የገባው አሜሪካዊ በፒዮንግያንግ በቁጥጥር ስር ዋለ። አንድ የአሜሪካ ዜግነት ያለው ግለሰብ በዛሬው ዕለት በሕገ ወጥ መንገድ የሰሜን ኮሪያን ድንበር አቋርጦ መግባቱን ተከትሎ ነው በቁጥጥር ስር የዋለው። ስፍራው ከወታደራዊ እንቅስቃሴዎች ነጻ ከሆነው የሁለቱ አገሮች የጋራ ደህንነት ቀጠና አቅራቢያ የሚገኝ መሆኑም ታውቋል። ከድንበሩ ላይ የሰፈረው የተባበሩት መንግስታት የህብረ ብሔር ወታደራዊ እዝ ሰውየው ከወታደራዊ እንቅስቃሴዎች ነጻ በሆነው የሁለቱ አገሮች የጋራ ደህንነት ቀጠና አካባቢውን ተዘዋውሮ ለማየት በተሰናዳ የስራ ጉብኝት ላይ የነበረ መሆኑን በማረጋገጥ ለድንገቱ ልባት ፍለጋ ከሰሜን ኮሪያ ጦር ሰራዊት ጋር እየሰራሁ ነው ብለዋል። የደቡብ ኮሪያ ዕለታዊ ጋዜጣ ዝቾንሰን እልቦ ስማቸው ይፋ ያልተደረጉ ምንጮችን ዋቢ አድርጎ እንደዘገበው ግለሰቡ ዛሬ ማክሰኞ በአገሬው ሰዓት አቆጣጠር ከሰዓት በኋላ ከ9 ሰዓት ከ27 ላይ ነው የሰሜን ኮሪያን ወታደራዊ መስመር ድንገት አቋርጦ የገባው። ይሁንና የሁለቱ ኮሪያዎች ወታደሮች ለተቀን እርስ በርስ እንደተፋጠጡ ዘብ ከመቆሙበት ከፍተኛ ወታደራዊ ውጥረትም ካለበት የድንበር ከተማ ድንገቱን ተከትሎ የተሰማ የተኩስ ልውውጥ ግን ያለመኖሩ ተመልክቷል። የደቡብ ኮሪያ ጦር ሰራዊት ጦር ውስጥ የታማኝ ምንጮች እንደገለጹት የሰሜን ኮሪያን ድንበር አቋርጦ በኮሪያ የሚገኘው የዩናይትድ ስቴትስ ጦር አባል የሆነ ወታደር ነው። አድማጮች፣ ለሰዓቱ የዓለም ዜናዎች ተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሎላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ሐምሌ 11 2015 ዓ.ም ስርጭታችንን ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም ዛሬ አብረውን ያመሻሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አብይ ዘገባ እንሻገር። በትግራይ ክልል ሽረ እንደስላሴ ከተማ በመጠለያ ማዕከሎች ውስጥ የሚገኙ ተፈናቃዮች በጎርፍ አደጋ መጎዳታቸውን ተናገሩ። የሰብአዊ እርዳታ ድጋፍ ተቋርጦ ባለበት በዚህ ወቅት የጎርፍ አደጋው ማየሉ ችግራቸው የበለጠ እንዲባባስ እንዳደረገው ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ መንግስት እህል ከገበያ ገዝቶ ለማቅረብ እየሰራ እንደሆነ ባለፈው ሳምንት ለክልሉ ተፈናቃዮች ተናግረው ነበር። የዚህን ዘገባ ዝርዝር ሙልጌታ ጽባ ያሰማናል።
ተሐስኪዱ ከቃፍታሁ ሞራ ተፈናቅላም በሰሜናዊ ምዕራብ ትግራይ ክልል ሽረንዳ ስላሴ ከተማ በሚገኝ አድከንቲባይ በተባለ የተፈናቃዮች ማዕከል ከገባች 8 ወራት መቆጠሩን ትናገራለች። ወርሃ ክረምቱ ከገባ ጀምሮ ተፈናቃዮች የተጠለሉበት ማዕከሉ በጎርፍ እየተጥለቀለቀ በዚያ መቆየትን አስቸጋሪ አድርጎታል ብላለች።
እኔ ምንም ድረጥሮ አይደለም በጣም ይሰዝናል ያለሁ በጣም የከፈ ነገር ነው ያለሁ እርዳታ ይሁን ምን ይመን ይሄው መተኛ ይሄው ውሃ የመላው እንት ነው የምትኛሉ ከቤተሰብ የተጠጋሁ ነው ያለሁ ምን ጋር ለምለም ወደ ቤተሰብ ይሄርኩ ነው ትንሽ ድቀት ነው ወይም አንድ ትንሽ ሞተር 200 ቀት ሰጡ ከቤተሰብ መጠጋት አስጠላኝ በቃ እዚህማ ሁላ የ3 ኪሎ 4 ኪሎ እንትቼ ነው የሚመራለሁ ይሄን ኑሮ አይደለም ኑሮ ይሄው እኔ አይናችን ያይጭ ነው አስጠላኝ ነው ይሄው ጭኑ እንቀምጣለን ወጥ እንሰራው ጭነው ቡና እንኳን አሁን 2-3 ቀን ትቻለሁ በቃ ራሴ አሙኝ ብጥር ጋው ስማግለሰ ይችላል ወደ ስንት ቀምጤ ልበልኩን አሁን እና አስጠላኝ ቡና አልጠጣሁም ራሴ አሙኛል በቃ ወዋ እንደሆነ ምን እንደሆነ በቃ የዝም ብትናንተና በቃ ዝም ብዬ ያለቀሰ ነው ያደረ
ለስምንት ወራት ምንም አይነት እርዳታ ሳያገኙ ቆይተው ባለፈው ሳምንት በበጎ አድራጊ ባለሀብቶች የተሸመተ እርዳታ እንደተሰጣቸው ትርሃስ ተናግራለች። አቶ መረሳው እንደገሪማ የተባሉ ሌላው ተፈናቃይ በበኩላቸው በአካባቢው በዝናም ጊዜ የሚኖር ጎርፍ የተፈናቃዮችን መጠለያ ከማጥለቅለቁን በተጨማሪ ባለፈው ሳምንት በከተማዋ 2 ሰዎች በጎርፍ ተወስደው ህይወታቸው እንዳለፈ ገልጸዋል።
በሽታ ነው የሚበዛ ወባለ ሌላ አለ ምክንያቱም ሰብ ሲከፋው በሽታ ነው የሚበዛው። በህይወት ታሽሙና አሁን እስካሁን እንዳልኩት ይታወቃል ወይ ደሞ ሰምታችሁ ትሆናላችሁ። ይሄ ወሰዳቸው አንድ ልጅና አንድ ሴት ናቸው ወሰዳቸው ወርፉ እንዳለ ህይወቱ በሁለት እንዳለፈ በሽሬ ጊዜ ማለት ነው።
ተፈናቃዮች ወደ ቀያችሁ ትመለሳላችሁ እየተባለ በተደጋጋሚ ይነገራል። ሆኖም ተግባራዊ እንቅስቃሴ እየተደረገ አይደለም ሲሉ አቶ መረሳ ተናግረዋል።
رهاب اندالنو اندالنو مجرشا لهم اسكاهون با هدار سنتكن ينبر مسلين يتأخلوا معنا رداتاو كذي اسكاهون يلا بس بهدار جمرا اسكاهون يمتعي عليه بقول لك كانوا بستكر يتسد اسندا يلا اندالنو منقس اندالنو منقس يلم يقول أبير بيتشاو هذا شجرني على إني تصفى كل جزية تصفى بس أنا من نادر يعني من كل جزية يتناجر بتكبر يللو من نادر كرات له ما درى قلبة هنا كتبالة سنس من متأنجي تصفى ستة نجم ما يجني نادر فكرت قبرنا قالوا
ባለፈው ሳምንት የትግራይ መልሶ ማቋቋም ድርጅት ይፈርት ለክልሉ ተፈናቃዮች 100 ሚሊዮን ብር ሲያበረክት የክልሉ ግዚያዊ አስተዳደር ፕሬዝዳንት ጌታቸው ረዳ እንደገለጹት ዋናው ጉዳይ ተፈናቃዮች ወደ ቀያቸው መመለሱ እንደሆነና ወቅታዊ ችግራቸውን ለመፍታት ግን የክልሉ ግዚያዊ አስተዳደር በጀት መድቦ እህል ገዝቶ ለተፈናቃዮች ለማቅረብ እየተንቀሳቀሰ እንደሚገኝ አስታውቀዋል።
ከፎዶ ካምፕስ لما عشرت أو عشرت حمشت أذكرنا أوترنا نور لجزي
በልዩ ልዩ የተፈናቃዮች ማዕከላት በየቀኑ 10 እና 15 አስክሬን እየቆጠረን የምንኖርበትን ሁኔታ መታገስ የለብንም በሚል በጊዜያዊ አስተዳደሩ የተጀመረ ሥራ አለ። ከውስን አቅማችን በቁጠባ ገንዘብ አውጥተን ለተፈናቃዮች እርዳታ የሚውል እህል ለመሸመት የጀመርነው እንቅስቃሴ አለ።
የሰባዊ እርዳታ ድጋፍ በመቋረጡ በተፈናቃይ ማዕከል የሚገኝ ከቤት ንብረታቸው የተፈናቀሉ ሰዎች እየተጎዱ በመሆናቸው የህይወታድን የምግብ እርዳታ ለሚያስፈልጋቸው ሰዎች እንዲቀርብ ተፈናቃዮቹ ጠይቀዋል። ለአሜሪካ ድምጽ ሙልጌታ ጽባህም ሽረንዳ ስላሰም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው። ቀደም ብላችሁ የሰማችሁት የለቱን አበይ ርዕስ ዘገባ ነበር። ያስተማን ደግሞ ሙልጌታ ጽባህ ነው። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አዲስ አበባ ይወስደናል። ኢትዮ ቴሌኮም በ2015 ዓ.ም በጀት ዓመት 75.8 ቢሊዮን ብር ገቢ ማግኘቱን አስታውቋል። የበጀት ዓመቱን መጠናቀቅ አስመልክቶ ዛሬ ማክሰኞ ሐምሌ 11 ቀን 2015 ዓ.ም ጋዜጣዊ መግለጫ የሰጠው ኢትዮ ቴሌኮም ባለፈው ዓመት ካገኘው ገቢ ጋር ሲነጻጸር በ14.5 ቢሊዮን ብር መጨመሩንም አስታውቋል። ባለፉት 6 ወራት የማህበራዊ ትስስር ብዙሃን መገናኛ በመዘጋቱ ምክንያት በደንበኞች ላይ ለደረሰው ጉዳትና መጉላላት የኩባንያው ዋና ስራ አስፈጻሚ ወይዘሪት ፍሬህይወት አያሌው በዚሁ መግለጫ አጋጣሚ ይቅርታ ጠይቀዋል። በሰሜኑና በሌሎች የሚያገሩት ክፍሎች በቴሌኮም መሰረታዊ ልማቶች ላይ የደረሰውን ጉዳት ሙሉ ለሙሉ ለመጠገን አሁንም እየተሰራ እንደሆነ ኢትዮ ቴሌኮም አስታውቋል። የዚህን ዘገባ ዝርዝር መለስካቸው አማህሰማናል።
ዛሬ ረፋዱ ላይ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በሰጡት ጋዜጣዊ መግለጫ ኩባንያው ካቀረባቸው ከተለያዩ አገልግሎቶች ሽያጭ በዚህ በጀት ዓመት 75.8 ቢሊዮን ብር አጠቃላይ ገቢ ማግኘቱን ተናገሩ። አጠቃላይ ገቢው ካለፈው በጀት ዓመት ገቢ ጋር ሲነጻጸር በ23.5 በመቶ ብልጫ እንዳለውም ተመልክቷል። የውጭ ምንዛሬ ከሚያስገኙ አገልግሎቶቹም ከ164 ሚሊዮን ዶላር በላይ ማግኘቱንም በጽሑፍ የተሰራጨው የኩባንያው መግለጫ ያስረዳል። ዋና ስራ አስፈጻሚዋ ኩባንያው በብዙ መልኩ አገልግሎቱን ማዘመን ብቻ ሳይሆን ተደራሽነቱን ለማስፋትም ያደረገው ጥረት እንደተሳካለት አስረድተዋል። ከዚሁ ጋርም ኩባንያው ያጋጠሙትን ፈተናዎችም አውስተዋል። በጋዜጣዊ መግለጫው ማብቂያ ላይ ጋዜጠኞች የተለያዩ ጥያቄዎችን ለዋና ስራ አስፈጻሚዋ ሰንዝረዋል። በተደጋጋሚ ከተነሱ ጥያቄዎች መካከል ላለፉት 6 ወራት ተዘግተው ስለነበሩት አንዳንድ የኢንተርኔት አገልግሎቶችና በዚህም ምክንያት በደንበኞችም ሆነ በሀገር ላይ ደርሷል ስለተባለው ችግር ነበር። ፍሬህይወት ምላሽ አላቸው።
በዚህ ምክንያት ደንበኞቻችን ላይ ስለደረሰው መጉላላት አሁንም በድጋሚ ይቅርታ ነው የምጠይቀው። ይሁንና ግን ይሄን በሚመለከት ሌላም የሚመለከተው የመንግስት አካል ስላለ የቴሌኮም ብቻ ስላልሆነ በቂ ማብራሪያ ከዚህ በፊት የተሰጠበት ነውና በዛ ብናልፈው የተሻለ ይሆናል ብዬ አስባለሁ። በቀጣይ የቴሌኮም ከዚህ ቀደም የሚሰራ እንደነበረው ከባለድርሻ አካላት ጋር በራያችን ያስቀመጥነው እንደ ሀገርም ያስቀመጥነው ዲጂታል ኢትዮጵያን እውን በማድረግ ምርታማነትን ማሳደግ፣ ውጤታማነትን ማረጋገጥ፣ አዳዲስ የሥራ ዕድሎችን መፍጠር የኛም እንደ ሀገርም ያዝነው ራይ ነው ዲጂታል ኢትዮጵያን ኦን ማድረግ። ስለዚህ ለዚህ ከሚያስፈልጉ ነገሮች አንዱ ደግሞ ኢንተርኔት ነው። ኢንተርኔትን ግን በአግባቡ መጠቀም ያስፈልጋል ማለት ነው። በተለያዩ ምክንያቶች ሲዘጉ የነበረበት ሁኔታ እንዳይፈጠር ሁላችንም ደግሞ ሪስፖንሲብል ሆኖ መጠቀምና ከሚመለከተው ባለድርሻ አካላት ጋር ሆኖ እንዲያነስ ችግሮችን በጋራ መቅረፍ ያስፈልጋል ማለት ነው።
ከኢትዮ ቴሌኮም መግለጫ በኋላ የኢንተርኔት አገልግሎትን በኃላፊነት መጠቀም አስፈላጊነቱ የማይቀር ቢሆንም ሁሉም ሰው ተገቢ ነው የሚባለውን ኃላፊነት ይወስዳል ማለት ግን ስለማይቻል ለዚህ ምን ብልሃት አለው የሚል ጥያቄ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና የኢንተርኔት ሶሳይቲ የኢትዮጵያ ቼምበር ፕሬዚዳንት ዶክተር አስራት ሙላቱን ጠየቅኳቸው። በእሳቸው አስተያየት የመዘጋቱ ውሳኔ ጉዳት እንዳለው መንግስትም በሚገባ ያውቃል።
ለሀገር ላይ ችግር ያመጣል ብሎ ስላመነ ነው ያን አሁን ከህብረተሰቡ ጋር ተነጋግሮ ከሚመለከታቸው አካላት ጋር ተነጋግሮ አይደለም ያደረገው። ስለዚህ ብቻውን የወሰነው ውሳኔ መሆኑ ነው። ከዚህ በፊትም እንደሚደረገው ጉዳት ካለ ከሚመለከታቸው አካላት ጋር ተነጋግሮ የተወሰኑ ሰርቪሶችን እኮ ብሎክ ማለት ማገድ ይቻላል። ለምሳሌ እኔ የምሰራበት ተቋም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሌሎች ዩኒቨርሲቲዎች የፖርኖግራፊ ሳይቶችን ብሎክ እናደርጋለን። ይህንን ከሚመለከተው ዩኒቨርሲቲ ማኔጅመንት ጋር ተነጋግሮ እያንዳንዱ ማኔጅመንት ወይም ተቋም ብሎክ የሚያደርጋቸው ሰርቪሶች አሉ።
ግን እንዳሉኝ አሁን ፖርኖግራፊን የመሳሰሉ ሌሎችም ስነ ምግባራዊ ጥሰት ሊያስከትሉ የሚችሉ የጥላቻ ንግግሮች እነዚህን በተሻለ መንገድ መቆጣጠር ይቻላል ነው የሚሉኝ አሁን?
አዎ፣ እንደዛ አይነት ነገሮች ቢሆኑ ተግባብተን የምትሰራው ነገር ቢሆን ችግር አልነበረውም። ግን ያቺ ነገር አለመኖሯ ነው ትልቁ አሁን ጥያቄ የሚያስነሳው። ኢንተርኔት ብሎክ ሰርቪሶች ብሎክ ሲደረጉ ብሎክ የሚደረጉ ለምንድን ነው? ለምን ያህል ጊዜ ነው? ምክንያቱ ምንድን ነው? ማን ነው የሚጎዳው? ሰው ብሎክ በመደረጉ ደግሞ ምን አይነት ጥቅም ያገኛለች? ከምን አይነት አደጋ ህብረተሰቡ ሀገር ትድናለች? የሚለውን ኮንሰንሰስ ስምምነት ቢደረስበት መልካም ይሆን ነበር። ያ ነው ትልቁም ክፍተት።
ለኢትዮ ቴሌኮም ዋና ስራ አስፈጻሚ ከቀረቡላቸው የጋዜጠኞች ጥያቄ መካከል በሰሜኑ የሀገሪቱ ክፍል በተካሄደው ጦርነትና በሌሎችም የሀገሪቱ ክፍሎች በሚከሰቱ ግጭቶች ምክንያት በቴሌኮም መሠረተ ልማቶች የሚደርሱ ጉዳቶችን ማስተካከልን የተመለከተ ነበረ። የዚህ ወጪ በኩባንያው ላይ እና በአጠቃላይ በሀገሪቱ ላይ ያደረሰውን ጉዳትም መጠን የጠየቀ ነበረ። ፍሬህይወት ምላሽ ሰጥተዋል።
ለምሳሌ ከመቀሌ ወጣ ስንል የኔትወርክ አገልግሎት ለማግኘት አስቸጋሪ ነው ላላችሁት፣ አዎ፣ በአንዳንድ አካባቢዎች ላይ አሁንም አልተጠናቀቀም ማለት ነው። እንደምታውቁት መሰረተ ልማቱ ላይ ከፍተኛ ጉዳት የደረሰበት ነው። ከ1886 ኪሎ ሜትር በላይ ፋይበር ጥገና ያደረግንበት ቀላል የሚባል አይደለም። ስለዚህ እነዚህ ሁሉ ጥገናዎች አሁንም አጠናክረን የምንቀጥል ይሆናል ማለት ነው። ይሄ በሰሜኑ የሀገራችን ክፍል ብቻ ሳይሆን በሌሎችም በምዕራቡም አካባቢ እንደዚህ ጉዳት የደረሰባቸው ስንጠግን የቆየንበት በጀት አመት ነው ማለት ነው። ከዚህ ጋር ተያይዞ ምን ያህል ጉዳቱ ወይም ደግሞ ምን ያህል ወጪ ላስወጣችሁ የሚል ጥያቄ ከዚህ ቀደም 6 ወር ላይ እንደጠቀሳችሁ ታንስታችሁ ነበረ። የቀሩ ያልተጠገኑ አሉ። ምን ላይ ደረሱ ካላችሁ ምላሹም የሚሆነው እነዚህ ሲጠናቀቁ፣ ምክንያቱም እንዲህ አይነት መረጃዎችን ዲስክሎዝ ማድረግ አሳሳች ይሆናል ማለት ነው። በርካታ ባለድርሻ አካላት አሉ ይሄንን መረጃ ለተለያዩ ግብዓት የሚጠቀሙበት ማለት ነው። ሀገር ውስጥም ከሀገር ውጭም ያሉ ባለድርሻ አካላት ለተለያየ ጉዳዮች ስለሚፈልጓቸው እነዚህ መረጃዎች ስናወጣ አጠናቀን በሚገባ ጥገናውን አጠናቀንና አስተስመንታችንን ጨርሰን መሆን አለበት ብለን እናምናለን።
በጽሁፍ በተሰራጨው ጋዜጣዊ መግለጫ ላይ እንደተመለከተው ዓለም ላይ የቴሌኮም አገልግሎት ከሚሰጡት 774 ኩባንያዎች ወይም ድርጅቶች መካከል ኢትዮ ቴሌኮም በሞባይል ደንበኞች ቁጥር በአፍሪካ ሁለተኛ ደረጃን የያዘ ሲሆን በዓለም 21ኛ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ሶማሊያ እናመራለን። በሶማሊያ እስላማዊው ታጣቂ ቡድን አልሸባብ በደቡብ ምዕራቧ ባይድዋን ከተማ የመግቢያና መውጫ መንገዶች መዝጋቱን የአገሪቱ ፕሬዚደንት ሐሰን ሼክ መሐመድ አውግዘዋል። ታጣቂ ቡድን ወደ ባይድዋ አቅርቦት እንዳይገባና እንዳይወጣ በማድረጉ አስቀድሞም ድርቅና የጸጥታ መደፍረስ ያስከተለውን ረሃብ አባብሶታል። አህመድ መሐመድ ከሞቃዲሾ የላከውን ዘገባ ቆንጅታዬ ታሰማናለች።
አልሸባብ የደቡብ ምዕራብ ክፍለ ግዛት ዋና ከተማ የሆነችውን የባይዶዋን መውጫና መግቢያ መንገዶች ከዛሬ ማክሰኞ ጀምሮ ዘግቷቸዋል። የሶማሊያ መንግስት በክፍለ ግዛቱ ዓለም ያካሄደው ወታደራዊ ዘመቻ እየተሰናዳ ባለበት በዚህ ወቅት አልሸባብ ከተማይቱን በማጠር የወሰደው እርምጃ የንግድ ድርጅቶችን ክፉኛ እየጎዳ ነው። ከዋና ከተማዋ ሞቃዲሾና ከሌሎችም አካባቢዎች የሚነሱ ተሽከርካሪዎች ለመግባት ስለተከለከሉ የሸቀጥ ዋጋው በእጅጉ እያሻቀበ መሆኑ ታውቋል። የሶማሊያ ፕሬዝዳንት ጽፈት ቤት ሹም ሁሴን መሐሙድ አልሸባብ ባይዶዋን በማጠር የወሰደው እርምጃ ጦርነት የከፈተው በሶማሊያ ህዝብ ላይ መሆኑን የሚያሳይ ነው ብለዋል። ባይዶዋ ውስጥ በንግድ ስራ የተሰማሩት መሐመድ ኢዲን ለቪኦኤ በሰጡት ቃል ያቅርቦት እጥረት እየተፈጠረ በመሆኑ የንግድ ቤቶች መዘጋታቸው የማይቀር ነው ብለዋል።
መክቲል ሲናይኒ አምቱ ቋዝ ሙግዲሽ ኦህማራስ አብጉ
የምትተማመነው ከሞቃዲሾ በአፍጎዬ በኩል በሚመጣው ቃል ላይ ነው። አልሸባብ መንገዱን ከዘጋ በኋላ ግን የንግድ ስራ የተዳከመብኛል። ያስገባው ጥቃ ይያለቀ ነው። መንገዱ መዘጋቱ ከቀጠለ የግድ መደብሬን መዝጋት ይኖርብኛል።
በተባበሩት መንግስታት ድርጅት መረጃ መሰረት ባይዶዋ ውስጥ በአሁኑ ጊዜ ቁጥራቸው ወደ 600 ሺህ የሚጠጋ የሀገር ውስጥ ተፈናቃዮች አሉ። አልሸባብ በሚያካሂደው የሽምቅ ጥቃት የተነሳ ከየመኖሪያ ቀያቸው የተፈናቀሉ ናቸው። ታጣቂው ቡድን የባይዶዋን መግቢያና መውጫ በመዝጋት አቅሙን እያሳየ መሆኑን የሚናገሩ ተንታኞች አድራጎቱ የአካባቢውን ሁኔታ እንደሚያባብስ ገልጸዋል። አብድራህማን አዛሪ ጽህፈት ቤቱ ሞቃዲሾ የሆነው የትንታኔና የስትራቴጂያዊ ጥናቶች ማዕከል ዳይሬክተር ናቸው።
አልሸባብ ለሶማሊያ መንግስት በቀጥታም በተዘዋዋሪ መልእክት እያስተላለፈ ነው። አሁንም የምንቆጣጠራቸው አካባቢዎች አሉ። በፈለግነው ቦታ እገዳ መጣል እንችላለን። ህዝቡ አሁንም ትዕዛዛችንን ያከብራል እያለ ነው።
ቡድኑ ባይዶዋን መዝጋቱ የሶማሊያ መንግስት ያቀደውን የወታደራዊ ጥቃት ዘመቻ ቀደም ብሎ እንዲጀምር ሊያደርግ እንደሚችል አዛሪ አክለው አመልክተዋል። የሶማሊያ መንግስት በሀገሪቱ ደቡባዊ አካባቢ በሚገኙት በደቡብ ምዕራብና በጁባላንድ ክፍለ ግዛቶች ላይ የጥቁር አንበሳ ዘመቻ ሲል የሰየመውን ጥቃት ለመክፈት መዘጋጀቱን አስታውቋል። ባለፈው የክረምት ወቅት የሶማሊያ መንግስት ኃይሎች በአካባቢው ሚሊሻዎች እየታገዙ ባካሄዱት የመጀመሪያው ዙር ጥቃት በሀገሪቱ ማዕከላዊ አካባቢ አልሸባብ ተቆጣጥሯቸው የነበሩ ስፍራዎችን አስለቅቀዋል። በሁለተኛው የጥቃቱ ምዕራፍ ደግሞ የሶማሊያን መንግስት ኃይሎችና የአካባቢ ጎሳዎች ሚሊሻዎችን ለማጠናከር ኢትዮጵያ፣ ኬንያና ጅቡቲ 20,000 የሚሆኑ ወታደሮችን እንደሚልኩ ይጠበቃል። በሐማድ ቢን ካሊፋ ማዕከል የፖለቲካና የጸጥታ ጉዳዮች አጥኚው አብዲ አዚዝ ኢሳክ እንደሚሉት አልሸባብ ባይዶዋን በማጠር በወሰደው እርምጃ መልእክት እያስተላለፈ ነው።
አልሸባብ ባይዶዋ መግቢያ መውጫ መንገዶቹን መዝጋቱ በአገር ውስጥም በዓለም አቀፍ ደረጃም ቡድኑን ድል ለመምታት ጥረት እየተደረገ ቢሆንም አሁንም መንግስቱን የመገዳደር አቅም እንዳለው ያመለክታል። ለሶማሊያ መንግስት ሁለተኛ ምዕራፍ ጥቃቱን ስትከፍቱ ብርቱ ኃይል ይጠብቃቸዋል ያለው ነው።
የሶማሊያ ደቡብ ምዕራብ ክፍለ ግዛት ከየትኛውም የሀገሪቱ አካባቢ ይበልጥ አስከፊ በሆነ የጸጥታ መደፍረስና በድርቅ ያለማቋረጥ ስትጠቃ የኖረች ነች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ባለፈው ሚያዝያ ዋና ከተማዋን ባይዶዋን በመጎብኘት በሶማሊያ ላይ የተደቀነውን ቸነፈር ለመቀልበስ ዓለም አቀፉ ማህበረሰብ ግዙፍ እርዳታ እንዲያደርግ ተማጽኖ ማቅረባቸው ይታወሳል።
ቆንጅታዬን አመሰግናለሁ። በስቱዲዮ ሰዓታችን መሰረት ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ነው። እዚህ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ28 ደቂቃ። የመጀመሪያው ምዕራፍ ስርጭታችን አብቅቷል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው ዝግጅታችን ትምህርት ነው። የአፍሪካ ዲያስፖራ ኮሌጅ ተደራሽነት መርሃ ግብር ከአውሮፓውያኑ 2016 ዓ.ም አንስቶ ከመላው ዩናይትድ ስቴትስ ለተውጣጡና በቁጥር ለተወሰኑ ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች የነጻ የትምህርት ዕድል እንዲያገኙ ያግዛል። የድርጅቱ መስራች አቶ ማቴዎስ መስፍን እንደ አውሮፓውያኑ አቆጣጠር በ2022-2023 የትምህርት ዘመን መጨረሻ 80 ተማሪዎችን ማገዛቸውና እያንዳንዱ ተማሪ በአማካይ $175,000 የስኮላርሺፕ ድጋፍ እንደተቀበለም ገልጸዋል። በተቋሙ ድጋፍ የተደረገላቸው አብዛኞቹ ተማሪዎች እንደ ሃርቫርድ፣ ዬል፣ ፕሪስተን፣ ኮርኔል፣ ኮሎምቢያ ወደ መሳሰሉት ዩኒቨርሲቲዎች የመግባት እድልም አግኝተዋል። ኤደን ገረመው የተቋሙን መስራችና ሁለት የድሉ ተጠቃሚ ተማሪዎችን አነጋግራለች። በመቀጠል ይቀርባል።
የዳንኤል ማህሪ ቤተሰቦች ከ15 ዓመታት በፊት ነው ከኢትዮጵያ ወደ ዩናይትድ ስቴትስ የመጡት። ያኔ ዳንኤል የ4 ዓመት ህፃን ልጅ ነበር። በሜሪላንድ ሲልቨር ስፕሪንግ አካባቢ ያደገው ዳንኤል ዘንድሮ የ12ኛ ክፍል ተመራቂ ሲሆን ዩናይትድ ስቴትስ ውስጥ ስመጥር ከሆኑ ዩኒቨርሲቲዎች አንዱ በሆነው ዱክ ዩኒቨርሲቲ የነርቭ ስርዓት ሳይንስ ለማጥናት ነፃ የትምህርት ዕድል አግኝቷል። ይሄ ሊሳካ የቻለው ታዲያ በአፍሪካ ዲያስፖራ ኮሌጅ ተነሳሽነት መርሃ ግብር አማካኝነት ባገኘው ዕድል እንደሆነ ያምናል።
From applying, like, you know, just like any other student, you know, it's the college access.
ተቋሙ ዩኒቨርሲቲዎች ተደራሽ እንዲሆኑ ነው የሚያመቻቸው። አብዛኞቹ ልጆች ልክ እንደኔ ሁሉ ቤተሰቦቻቸው ወደ አሜሪካ በስደት የመጡ ናቸው። ስለዚህ ቤተሰቦቻቸውን የአሜሪካ የትምህርት ስርዓት እንዴት እንደሚሰራ ልምዱ የላቸው። ስለዚህ እንደዚህ አይነት የዩናይትድ ስቴትስ የትምህርት መርሃ ግብር እንዴት እንደሚሰራ የሚያስገነዝብ ማግኘት መቻል አስደናቂ ድል ነው። እንደ አንድ በዚህ መርሃ ግብር እንደተጠቀመ አባል ደግሞ እውነተኛ የሆነ ቤተሰባዊ ትስስርም ነው የመሰረት ነው። ከተመረኩ በኋላ በተለያዩ መንገዶች ላገኛቸው ስንኳቸው ጓደኞችን አፍርቻለሁ። ድረሳቸውም የማልችላቸው ማስታወሻዎች በልቤ ውስጥ ቀርተዋል። የሚደንቅ ጊዜ፣ የሚደንቁ ሰዎችና እጅግ ብዙ ድሎችን አግኝቻለሁ።
ልክ እንደ ዳንኤል ሁሉ ማይክል መኩሪያም የ7 ዓመት ህፃን ልጅ ሳለ ነው ከቤተሰቦቹ ጋር ወደ ዩናይትድ ስቴትስ የመጣው። ዘንድሮ ከ12ኛ ክፍል የተመረቀ ሲሆን በዓለም ላይ በጣት የሚቆጠሩ ተማሪዎች የሚገቡባቸው አይቪ ሊግ ከተሰኙት ትምህርት ቤቶች ውስጥ አንዱ ወደ ሆነው ኮሎምቢያ ዩኒቨርሲቲ በመጪው ጥቅምት ይገባል።
ለእኔ ከሁሉም በላይ የተዋወቅኳቸው ሰዎች ትልቅ ስፍራ የምሰጣቸው ናቸው። ተመሳሳይ ፍላጎትና አቅም ካላቸው ወጣቶች ጋር አብሮ መሆኔ ትልቅ ለመሆን እንድጥርና ወደ ተለያዩ ዩኒቨርሲቲዎች ማመልከት እንድችል ጉልበት ሆኖኛል። የዓለምን በር ከፍቶልኛል። ስለተለያዩ እድሎችና የነጻነት ትምህርት እድሎች መረዳትና አብሮ ማመልከት፣ አብሮ መጻፍ፣ ቅዳሜዎችን አብሮ ማሳለፍ፣ በቃ በሁሉም ነገር መርሃ ግብሩ ትልቅ ነው። ካለዚያ መርሃ ግብር የትም ልደርስ እንደምችል አላውቅም።
በተለያዩ ምክንያቶች ሀገራቸውን ለቀው ወደ ዩናይትድ ስቴትስ የሚሰደዱ ኢትዮጵያውያንና ኤርትራውያን ወላጆች ስኬታማ ልጆችን ለማብቃት ሲታገሉ ይታያሉ። የባህል ለውጥና ለትምህርት ስርዓቱ አዲስ መሆን ግን የሚያጋጥሟቸው ተግዳሮቶች ናቸው። ይህንን ተግዳሮት ለመወጣት በዚህ የትምህርት ስርዓት ውስጥ ማለፍና መረዳት ያሻል። የአፍሪካ ዲያስፖራ የኮሌጅ ተነሳሽነት መርሃ ግብር የተሰኘው ግብረሰናይ ድርጅት ከመቋቋሙ በፊት ከኢትዮጵያ ለከፍተኛ ትምህርት መጥቶ በባህል ግጭት ውስጥ ማለፉን የተቋሙ መስራችና ዳይሬክተር አቶ ማቴዎስ መስፍን ይገልጻል።
ከመነሻው ጀምሮ 3ኛ ዓመት ዩኒቨርሲቲ የተማርኩ እሱን እንደጨረስኩ በሆነ አጋጣሚ ቤተክርስቲያን ገብቼ እንዳጋጣሚ የሄድኩበት ትምህርት ቤት በጣም እንደዚህ ፕሮግረሲቭ የሚባል ትምህርት ቤት አለ አይደለ? ብዙ ነገር እንትን ነው ማለት መስመር ያላዙ ቫሊዎች ነበር ተማሪዎቹ የሚማሩት። እና እኔም ከኢትዮጵያ በ15 ዓመቴ ነው የመጣሁት። ዩኒቨርሲቲ ስገባ 17 ዓመቴ ነበር፣ 18 እና ብዙም አልቆየሁም እዚህ ሃይ ስኩል። እዛ ዩኒቨርሲቲ እንደገባን እንግዲህ በጣም የሚቃረኑ ሀሳቦች ባንዴ ማለት ቀስ ብሎ ሳይሆን ባንዴ ነው በቃ እንትን ያለኝና ትንሽ ያስደነግጥ ነበር። ግን you know I thank God because እዛ በመሄድ የራሱ ትንሽ at least culturally በደንብ flexible ትሆኛለሽ፣ ብዙ ሰው ጋር መመሳሰል ምናምን ያስተምርሻል፣ ያው as disagreeable as it is እና so anyways ቤተክርስቲያን ገብቼ እዛ እና በዛ ጭንቀት ውስጥ አንዳንድ በነዳኔው እድሜ ያሉ ተማሪዎች ነበሩና ያው ሳያቸው በብዙ መንገድ ከኔ ይሻላሉ። አዘን በነሱ እድሜ የነበርኩ በቃ እንደነሱ ማለት ቁም ነገር የሚሰራ ልጅ አልነበርኩም። በጣም ዲስትራክትድ ሆንኩ ልጅ ነበርኩና ግን ደግሞ ሳያቸው እንደዛም አሪፍ መስመር ላይ ደርሰው ወደ ዩኒቨርሲቲ በሚሸጋገሩበት ጊዜ በቃ ምንም ሀሳቡም አስተሳሰቡም አልነበራቸውም። ቤተሰቦቻቸውም የቋንቋም የባህልም ልዩነት ስላለ ብዙም ጋይደንስ ሊሰጣቸው አልቻለም። እና እዛ እንዳለው በቃ እንደ ቀልድ ልበልሽ very informally ልጆቹን እንትን እያልን ዩኒቨርሲቲ እንዲገቡ በቃ ማበረታታት ጀመርን። I mean that's really what it was. በቃ እዚህ ይገባቸዋል እንደዚህ አይነት ዩኒቨርሲቲ መሄድ። I know ወላጆቻችሁ ላይረዱ ይችላሉ። እነሱንም እያነጋገርኩ እያስማማሁ እንደ አጋጣሚ እንግዲህ ተሳክቶ እግዚአብሔር ብሎ ላክናቸው ማለት ነው። ሶ አንድ ቁጥር ስዛ ያለኝም ግን ሜቢ አንድ 30-40 ተማሪ ነበር። አላ ሁሉም ፎር ዩኒቨርሲቲ ገቡ፣ ሞስት ኦፍ ዘም ኦን ስኮላርሺፕስ። ከዛ ያው ሰው ሁሉ ግር ብሎ መጣ።
በወቅቱ ሌላ የሙሉ ጊዜ ስራ የነበረው ማቴዎስ ስራውን በማቆም ይህንን ተቋም ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ያሉ ፕሮቴስታንቶችን፣ ሙስሊሞችን፣ ኤርትራውያን ወጣቶችን እንዲሳተፉበት ለማድረግ ሂደቶችን ማለፉን ይገልጻል። ተቋሙ ሲመሰረትም ያለምንም የሃይማኖትና የብሔር ልዩነት የምስራቅ አፍሪካ የከፍተኛ ትምህርት ምክር ቤት በሚል የተመሰረተ ሲሆን በዚህ በያዝነው ዓመትም ከተለያዩ የአፍሪካ ሀገራት የተውጣጡ ተማሪዎችን ለማካተት በሚል የአፍሪካ ዲያስፖራ ኮሌጅ ተደራሽነት መርሃ ግብር ኤዲሲ የሚል አዲስ ስያሜ አግኝቷል። ማቴዎስ የተቋሙን አገልግሎቶች እንዲህ ያስረዳል።
ልጆቹን ፔር ካረግን በኋላ ዩዥዋሊ የመታወቅ ጊዜ አለ። አዘን ልጆቹን ካምፍርታብል ሆነው አንዳንድ ነገራት አንዳንድ የህይወት ጉዳይ እንግዲህ አፕሊኬሽናቸው ላይ ለማስገባት ካምፍርታብል መሆን አለባቸው። ማንነታቸውን ለመግለጽ እንዲመች ትንሽ ጊዜ የትውውቅ ጊዜ አፎርድ ማድረግ አለብሽ። ሶ ዊ ዱ ዳት መጀመሪያ። አት ዘ ሴም ታይም ዘው ቶሎ ነው ሁሉ ነገር የሚያልፈው። ሶ ዘ አፕሊኬሽን ጋይደንሱ ኦን ዴይ 1 ነው የሚጀምረው። እንደመጡ ነው በቃ ዊ ጎ ስትሬት ኢን። ዩዥዋሊ ኤክስፔክቴሽኑ ኢዝ ቬሪ ሃይ ኤንድ ወዳኛው ቀድም ያለው ማቴዎስ ትንሽ ስትሪክት ነው ያለው እውነት ነው።
በዚህ መርሃ ግብር ውስጥ ያለፉ ተማሪዎች ቤተሰባዊ የሆነ የእድሜ ዘመን ህብረት ትስስርና መደጋገፍን እያዳበሩ መሆኑን የሚገልጸው ማቴዎስ ባለፉት ዓመታት በዚህ እድል ተጠቅመው ያለፉ ተማሪዎችና ሌሎች በጎ ፈቃደኞችም ተማሪዎቹን መለስ ብለው ያግዛሉ ይላል።
የኛ ኮሚኒቲ ወይ ጠቅላላ የአፍሪካ ኮሚኒቲ የተበታተነ ኮሚኒቲ ነው። ከኛ ሀገር እንኳን ብትነሺ የኢትዮጵያ ኮሚኒቲ በዘርቤው በምን ኮሚኒቲ የተበታተነ እንትን ነው። The beauty legalized it sari in design it without already alone minim and its complication alone zarachona miaqo aymeslenim which I'm very glad indeso no mitayut na enezam demo yanin foundation aregesh so sitaregacho weim bemigebacho aqtaqa aberatatashim ingeftashim tasqebacho beza astayet silone miadgut siram biseru ለእንግዲህ ለሀገሩም ለሀገራቸውም እንግዲህ ቢበረክቱ በንጹህ ልብ ነው የሚሄዱት። ገባሽ?
ማቴዎስ ሁሉም ተማሪዎች ስኬታማ ሆነው ወደ ትላልቅ ዩኒቨርሲቲዎች መሄዳቸውን ገልጸው ዘንድሮ የነበሩት 80 ተማሪዎች በአማካኝ $170,000 የነጻ የትምህርት እድል ማግኘታቸውን ይገልጻል።
It's been 7 years now. So this is the 7th cohort. We're going into year 8. This year we have
አሁን ዘንድሮ 7ኛ ዙር ስልጠናችን ነው። ወደ 8ኛው እየዘለቅን ነው። በዚህ አመት 80 ተማሪዎች ነበሩ። ሁሉም ማለት ይቻላል ጥሩ የዩኒቨርሲቲ አማራጮችን አግኝተዋል። ባለፈው አመት 45 በመቶ የሚሆኑት ተማሪዎቻችን አይቪ ሊግ የሚባሉ ትምህርት ቤቶች ነው የገቡት። ይሄ ትልቅ አሃዝ ነው። ለአብነት ያህል ዘንድሮ ቨርጂኒያ ውስጥ ሄፊልድ ከሚባል ሁለተኛ ደረጃ ትምህርት ቤት የመጡ ሁለት ተማሪዎችን አግዘናል። ካልሳሳት ኩይ ትምህርት ቤት 4000 ተማሪዎች ብቻ ናቸው ያሉት። እነዚህ ሁለት ተማሪዎች ከዛ ትምህርት ቤት ለመጀመሪያ ጊዜ አይቪ ሊግ ትምህርት ቤት የገቡ ተማሪዎች ናቸው። እኔ እንብዛም የአይቪ ሊግ አፍቃሪ አይደለሁም። ይሄንን ለምሳሌነት ያነሳሁት ወደነዚህ አይቪ ሊግ የሚሰኙ ዩኒቨርሲቲዎች ለመግባት ምን ያህል ከባድ መሆኑን የልጆቻችንን የተወዳዳሪነት ብቃት አመላካች ነው እንጂ
ተቋሙ በቀጣይ በኢትዮጵያ የሚገኙ ተማሪዎች በዚህ ሀገር የነጻ ትምህርት እድል አግኝተው ተምረው በመመለስ ሀገራቸውን የሚያገለግሉበትን መንገድ በመፈለግና በማዘጋጀት ላይ እየሰራ መሆኑን አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን አመሰግናለሁ። የአሜሪካ ድምጽ የማክሰኞ ምሽት ስርጭት ይቀጥላል። ቀጥሎ ደግሞ የዋና የዋጋ ንረት እየፈተነ ያለውን የኢትዮጵያ ኢኮኖሚ የተመለከተ መሰናዶ ይቀርባል። በኢትዮጵያ ለተፈጠረው የዋጋ ግሽበት መባባስና የብር የመግዛት አቅም መቀነስ የኢትዮጵያ መንግስት የበጀት ጉድለቱን ለመሙላት የሚያካሂደው የብር ህትመት አስተዋጽኦ ማድረጉን በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋለ አባተ ገለጹ። የመጣኔ ሀብት ባለሙያው ፕሮፌሰር ፍሳጽዮን መንግስቱ በበኩላቸው የዋጋ ግሽበት ከተጠቀሰው ባሻገር ሌሎች ሀገራዊ ምክንያቶች ቢኖሩትም ብሔራዊ የገንዘብ ቁጥጥር መላላት የራሱ አስተዋጽኦ አድርጓል ይላሉ። መንግስቱ አሁን የሚታየውን የዋጋ ግሽበት ለማስተካከል ብሔራዊ ባንክ ለገንዘብ ሚኒስቴር የሚሰጠው ብድር በመሰረታዊነት እንዲቀንስና ባንኮች ለግሉ ዘርፍ በሚሰጡት ብድር ላይ ጥብቅ ክትትልና ቁጥጥር ለማድረግ ማቀዱን ከብሔራዊ ባንክ ያገኘነው መረጃ ያሳያል። አስማማው አይ ነው የዚህን ጉዳይ ዝርዝር ይነግረናል።
የኢትዮጵያ መንግስት በአመቱ ስለሚያጋጥመው የበጀት ክፍተት ማሟያ ከዓለም አቀፍ ፋይናንስ ተቋማት የሚያገደው የብድር ድጋፍና እርዳታ በተጠበቀው ልክ ሳይገኝ ከቀረም ጉድለቱን ለመሙላት ከብሔራዊ ባንክ የቀጥታ ብድር ወይም የገንዘብ ህትመት አማራጭ ይጠቀማል። ለአብነትም በ2015 የበጀት ዓመት 6 ወራት ውስጥ ብቻ በዚህ መልኩ መንግስት የ100 ቢሊዮን ብር ብድር እንደወሰደ ብሔራዊ ባንክ አስታውቆ ነበር። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባት እንደሚሉት ይኸው ገንዘብ ወደ ኢኮኖሚ መረጨቱና የውጭ ምንዛሬ ጥረትን ተከትሎ በጥቁር ገበያ የታየው ከፍተኛ የምንዛሬ መጠን የፈጠሩት የብር የመግዛት አቅም መዳከም በአሁኑ ወቅት እየተባባሰ ያለው የዋጋ ግሽበት እንዲፈጠር የራሱን አስተዋጽኦ አድርጓል።
መንግስት በዋናነት እንደ መንግስት መንግስታዊ ኃላፊነቱን ለመወጣት ይችል ዘንድ የሚያስፈልገውን የፋይናንስ ምንጭ የሚሰበስበው በተለይ ታዳጅ ሀገራትን ስንወስድ እንደ ኢትዮጵያ ያሉ ሀገራት ከታክስ ከብድር እና ከወዳጅ ሀገራት ከሚደረግ ልገሳና የበጀት ድጎማ ነው እንግዲህ በጀቶች የሚሸፈኑት። የኢትዮጵያ ባጀት ደግሞ እንደምናየው ከጊዜ ጊዜ እያደገ መጥቷል በኖሚናል ቁጥሩ። ይሄ እያደገ የመጣ ገንዘብ እንደተባለው ከውጭ ብድር ካልተገኘ፣ ወዳጅ ሀገራት የሚያደርጉት ድጎማና እርዳታ ከቀነሰ፣ የሀገሪቱ የታክስ ገቢ የመንግስትን በጀት ካልሸፈነ፣ ሶስተኛውና አነሰሪ ኢቪል የሚሉት ፈረንጆች አላስፈላጊ ግን ደግሞ አማራጭ ስታጣ የምታደርገው የመንግስት እጅ ያለ ብር ማተም ነው እና ወደዛ የሄደ መሆኑን ከራሱ ከመንግስት ሪፖርት ለመረዳት ይችላል እና እሱ በራሱ ለኢንፍሌሽኑ አሉታዊ አስተዋጽኦ ሊያሳድር እንደሚችል ይታወቃል። አይ ቲንክ አሁን እሱን በመገንዘብ መንግስት በዚህ በሚቀጥለው በጀት ዓመት ከተያዘው አጠቃላይ 801 ቢሊዮን ብር ውስጥ 500 ምናምኑ ከ291 ቢሊዮን ውጭ ያለው በሀገር ውስጥ ገቢ ይሸፈናል የታሰበው ከዛ ውጭ ያለው ብድር ነው። ስለዚህ የህትመቱ ጉዳይ ያሳደረውን ተጽዕኖ የተገነዘበ ይመስለኛል። ከዛም ባሻገር ኢኮኖሚ ውስጥ ሰርኩሌት የሆነ የገንዘብ መጠን ለኢንፍሌሽን ከፍተኛ አስተዋጽኦ እንዳሳደረም በመገንዘብ ይመስላል። በተለይ ከዚህ ከሞኔተሪ ፖሊሲ ጋር ሰርኩሌት የሚያደርገውን ገንዘብ ወደ ትሬዥሪ እና ወደ ብሔራዊ ባንክ ለማስገባት በቁርጠኝነት እሰራለሁ የሚል መግለጫዎችን አውጥቷል እና መንግስትም የተገነዘበው ይመስለኛል የባለፈው በጀት ዓመት የገንዘብ ህትመት ኢንፍሌሽን ላይ ያሳደረውን ተጽዕኖ።
የኢትዮጵያን የገንዘብ ፍሰትና የማክሮ ኢኮኖሚ ጉዳዮች የሚከታተለውም ሆነ በበላይነት የሚያስተዳድረው ብሔራዊ ባንክ ነው። በቀደሙት ስርዓተ መንግስታት በገንዘብ ሚኒስቴር አማካሪነት የሰሩትና ለረጅም ዓመታት በልዩ ልዩ ዩኒቨርሲቲዎች ያስተማሩት የምጣኔ ሀብት ባለሙያው ፕሮፌሰር ፍስሐ ጽዮን መንግስቱም የዋጋ ግሽበት ሌሎች ሀገራዊ ምክንያቶች ቢኖሩትም ብሔራዊ የገንዘብ ቁጥጥር መላላትም የራሱን አስተዋጽኦ አድርጓል ይላሉ።
በአሁኑ ጊዜ የሀርድ ከረንሲ እንዴት እንደሚገባ እንዴት እንደሚወጣም የሚታወቅም አይመስለኝም። ስለዚህ የቁጥጥሩ ጉዳይ የላላ ይመስለኛል። ይህ የኔ አስተያየት ነው። ችግሩ የብሔራዊ ባንክ ዓለም መቆጣጠር ብቻ መታየት አለበት ብዬ አላምንም። እንደሚታወቀው ሞኔተሪ ፖሊሲ ከማክሮ ኢኮኖሚ ፖሊሲ ጋር ከፊስካል ፖሊሲ ከታክስ ፖሊሲ አጠቃላይ ከሀገሪቷን ያለው የማክሮ ኢኮኖሚክ ግንኙነቶች ጋር የተያያዘ ነው።
ፕሮፌሰር ፍስሐ ጽዮን የብሔራዊ ባንክን ተጠሪነትና የአሰራር ነጻነት አስመልክቶ የሚነሳው አከራካሪ ጉዳይም የራሱ የተጽዕኖ ድርሻ እንዳለውም ይገልጻሉ።
የናሽናል ባንክ አሁን ባለው ህግ ተጠሪነቱ ለፕራይም ሚኒስተር ኦፊስ ነው። ይህንን መሆን አለበት ወይ የሚለው ጥያቄ አከራካሪ ነው። በእኔ አስተያየት የሞኔተሪ ፖሊሲ ለፕራይም ሚኒስተሩ ኦፊስ ብቻ መሆን አካውንታብል መሆን አይለበትም ነው ማለት ከሆነ ለካውንስል ኦፍ ሚኒስተርስ ነው መሆን ያለበት። ካውንስል ኦፍ ሚኒስተርስ ምን ያህል ፓወር እና ስልጣን አላቸው፣ ነፃ የሆነ ነፃነት አላቸው የሚለው ጥያቄ ሌላ ጥያቄ ነው። ግን አትሊስት ኦን ፕሪንሲፕል ቤዝስ ለካውንስል ኦፍ ሚኒስተርስ አስፈላጊ ከሆነ ለፓርላማ ለህዝብ ተወካዮች ነው መሆን ያለበት። ስለ ነፃነትም ይወራል። ናሽናል ባንክ ካለው የአገሪቷን ፓብሊክ ፖሊሲ ፊሎሶፊ ጋር ከአይዲዮሎጂ ጋር የተያያዘ ነገር ነው። እርግጥ ነው ሬሌቲቭ ዲግሪ ኢንዲፐንደንስ አለው ወይ የለውም የሚለው ጥያቄ ያከራከረ ነው።
ዶክተር ሰዋለ በበኩላቸው ከወቅታዊ ሀገራዊ ሁኔታዎች አኳያም መንግስት ይህን እርምጃ ከመውሰድ ውጭ አማራጭ የለውም ይላሉ። ለዚህ ደግሞ ብሔራዊ ባንክን መጠቀሙ የሚጠበቅ መንግስታዊ አሰራር እንደሆነ የሚጠቅሳሉ።
የግድ የመንግስት በጀት ማሟላት ስላለበት ያን ሁኔታ አድርገውታል። ያ ሲደረግ ሊያመጣ የሚችለው አንኢንቴንድድ ኮንሲኩዌንስ ጠፍቷቸው አይደለም። ግን አንዳንዴ የሆነ ፈረንጆች የሚሉት አባባል አለ፣ ሁለት ኢቪል ምርጫዎች ሲያጋጥሙህ አንደኛውን ምርጫ ትከተላለህ እና ሳይወድ በግድ የሚወስዳቸው ሜጀሮች ናቸው ገንዘብ ማተም እንደ መንግስት። ይህን ለማድረግ ደግሞ የሚጠቀምበት ኦርጋን የሀገሪቱ ብሔራዊ ባንክ ወይም በሌሎች ሀገሮች ሴንትራል ባንክ የሚባሉት ናቸውና ሌሎች ሀገሮች ከሚያደርጉት ብዙ የተለየ አይደለም። ያው እኛ ሀገር ብዙ ጊዜ ፖለቲካል ዊንጉ ላይ ያለው እምነት በፐብሊኩ በጣም የወረደና ዝቅተኛ ስለሆነ ኤቭሪቲንግ የሚደረጉ ነገሮች ሁሉ በፖለቲካል ኢንፍሉዌንስ እና ተጽዕኖ ናቸው ተብሎ ይወሰዳል። ሲጀመር ብሔራዊ ባንኩን እንዲገዙ የሚመደቡ ሰዎች የመንግስት የፖለቲካል ሸሚዎች ናቸው። ያ መረሳት የለበትም እና አንዱ የመንግስት ፖሊሲ ማስፈጸሚያ ተቋም ነው ብሔራዊ ባንክ ብዬ ነው እኔ የምወስደው።
በዚህ ጉዳይ ላይ ከኢትዮጵያ ብሔራዊ ባንክ በድምጽ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ስማቸው እንዳይጠቀስ ይፈልጉ የባንኩ ከፍተኛ ኃላፊ በሰጡን መረጃም የኢትዮጵያ መንግስት በቅርቡ ተግባራዊ ለማድረግ ባዘጋጀው ሁለተኛው የአገር በቀል ኢኮኖሚ ሪፎርም ላይ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ እንዲከተል አቋም እንደተያዘ ጠቁሟል። ለተግባራዊነቱም ጥብቅ የገንዘብ ቁጥጥር እንደሚደረግም ገልጿል። ይህም በይዘቱ ሁለት አካሄዶችን ያካትታል። አንደኛው ብሔራዊ ባንክ ለገንዘብ ሚኒስቴር የሚፈቅደውን ብድር በመሰረታዊነት ይቀንሳል። ሁለተኛው ደግሞ ባንኮች ለግሉ ዘርፍ በሚሰጡት ብድር ላይ ጥብቅ ክትትልና ቁጥጥር ይደረጋል የሚሉት ናቸው። እነዚህን አሰራሮች በመተግበር የዋጋ ግሽበትን ለማስተካከል በሚወሰዱ እርምጃዎች ላይ ብሔራዊ ባንክ የበኩሉን ድርሻ ለመወጣት ማሰቡን ባገኘነው መረጃ ተመላክቷል። አሁን የሚታየው የዋጋ ግሽበትን ለማስተካከል መንግስት በብሔራዊ ባንክ በኩል ከሚወስዳቸው የገንዘብ ፖሊሲና ቁጥጥር ስራዎች በተጨማሪ በአቅርቦት ረገድም ትኩረት መስጠት አለበት ሲሉ ዶክተር ሰዋል አባት ይመክራሉ።
በአምራች ኢንዱስትሪ ውስጥ፣ በግብርና ሴክተር ውስጥ መንግስት የተለያዩ ማበረታቻ መንገዶችን በመጠቀም ለምሳሌ የአግሪካልቸራል ሴክተር ወይም የእርሻ ክፍለ ኢኮኖሚው ላይ ማዳበሪያ አቅርቦቱን፣ የምርጥ ዘር አቅርቦቱን በብዛት በጥራትና በዋጋ እንዲሁም ደግሞ በጊዜ ማቅረብ ያስፈልጋል። አጠቃላይ አገሪቱ ውስጥ ያለውን ምርትና ምርታማነት መጨመር ከተቻለ የአምራች ኢንዱስትሪው ተወዳዳሪ እንዲሆን ሞኖፖሊ ስቲክ የሆኑ ባህሪ ያላቸው ኢንዱስትሪዎችን ለውድድር ክፍት በማድረግ ውድድር በሚኖርበት ጊዜ የዋጋ መረጋጋት ይመጣል፣ የዋጋ መቀነስ ይመጣል። ስለዚህ ኢኮኖሚ ውስጥ ተሳታፊ የሚሆኑ ኢንቨስተሮችን ምህዳሩን አመቺ በማድረግና ሳቢ በማድረግ በተለያዩ መካኒዝም አጠቃላይ ኢኮኖሚ ውስጥ ያለውን አቅርቦት በማሻሻል በዋናነትና በረዥም ጊዜ አንዱ ትልቁ መፍትሄ እሱ ነው። እዛ ላይ መንግስት ከሰራ አቅርቦት ከተሻሻለ ዋጋ ንረቱ ከጊዜ ጊዜ እየወረደና እየተስተካከለ የዋጋ ስታቢሊቲን ያመጣል የሚል ሀሳብ አለን።
በብሔራዊ ስታቲስቲክስ ሪፖርት መሰረት በሰኔ ወር 2015 ዓመታዊ አጠቃላይ ዋጋ ግሽበት 29.3 ከመቶ የተመዘገበ ሲሆን ባለፈው ግንቦት ወር አጠቃላይ ዋጋ ግሽበት 30.8 ከመቶ ነበር። በ2015 በጀት ዓመት አጠቃላይ ዋጋ ግሽበት በአማካይ በየወሩ 2.2 በመቶ ይጨምር እንደነበረም የብሔራዊ ስታቲስቲክስ መረጃ ያሳያል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
የማክሰኞ ምሽት የአሜሪካ ድምጽ ስርጭት ይቀጥላል። በመቀጠል ደግሞ የአፍሪካን ምጣኔ ሀብት ወደሚመለከተው ዘገባችን ይሻገራለን። የአፍሪካን የኢኮኖሚ አቅም ዳግም መመዘን እንደሚገባ የአፍሪካ ልማት ባንክ ፕሬዚደንት ተናግረዋል። በሱዳንና በሳህል ቀጠና እየተካሄዱ ካሉ ግጭቶች፣ በልዩ ልዩ አካባቢዎች እስከሚታዩት የድርቅ የጎርፍና ሌሎች አስከፊ የአየር ሁኔታ ክስተቶች ድረስ አፍሪካ በፈታኝ ሁኔታ ውስጥ እያለፈችም እንደምትገኝ ተገልጿል። ይሁንና የአፍሪካ ልማት ባንክ ኃላፊ አንኪን አድሺና በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በሀገሪቱ ተስፋዎች የበለጸገውን የተፈጥሮና ሰብአዊ ሀብት እንዴት በተሻለ መንገድ መጠቀም ይቻላል በሚሉ ሀሳቦች ዙሪያ ትኩረት አድርገው ተወያይተዋል። ሊዛ ብራይተን ያዘጋጀችውን ዘገባ አሉላ ከበደ እንደሚከተል ያስደምጠናል።
የአፍሪካ ልማት ባንክ ፕሬዚዳንት አክንዊሚ አዴሽና የአፍሪካን የኢኮኖሚ አቅም መፈተሽ ይዘዋል። ይሁን እንጂ በአመዛኙ የምጣኔ ሀብት ባለሙያዎች የሚከተሉትን የሀገራትን ጠቅላላ ምርትና አገልግሎት በሚመዝኑበት ቀመር አይደለም።
The way in which we measure wealth may in fact have driven many of
ሀብትን የምንለካበት መመዘኛ ምናልባትም አብዛኛውን በተፈጥሮ የበለጸጉ አገሮች ወደ ከፍተኛ የዕዳ ተሸካሚነትና የድህነት ወጥመድ አስገብቷቸው ይሆናል።
ይልቁንም አንድ ሌላ የሂሳብ አያያዝ ዘዴ ተግባር ላይ እንዲውል ግፊት እያደረጉ ነው። ከሌሎች አዎንታዊነት ካላቸው ተፈጥሮ ተኮር መፍትሄዎች አንዱ የሆነውንና የከባቢ አየር ብክለትን ለመቀነስ የሚረዳውን በደን በበለጸገው የኮንጎ ተፋሰስ አካባቢ ያለውን የመሰለ ግዙፉን የአፍሪካ አገሮች የተፈጥሮ ሀብት በአዲስ የምጣኔ ሀብት መመዘኛነት እያቀረቡ ነው።
ጋቦን፣ ዲያሲ፣ ኮንጎ፣ ኢኳቶሪያል ጊኒ፣ አንጎላ
ጋቦን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ እና አንጎላ ይገኙባቸዋል። በተለይ እነዚህን በኮንጎ ተፋሰስ ክልል ውስጥ ያሉትን አገሮች ብትመለከቱ የበለጸገ የብዝሃ ሕይወት የካርቦን ብካይ ኬሚካሎችን ወደ ከባቢ አየር ከሚለቁት በላይ ከከባቢ አየር የሚስቡ የተፈጥሮ ክምችቶች በዓለም በከፍተኛ ደረጃ የሚገኙባቸው ናቸው። ለዚህም አስተዋጽኦአቸው በመትኩ የሚያገኙት ነገር የለም። በዚህም የተነሳ የአገሮችን ሀብት ከተፈጥሮ ሀብታቸው አቋያ ዳግም ማጤና አለብን የሚል ሐሳብ ስገፋ ቆይቻለሁ።
አዲሽና በተጨማሪም ድሃ ሀገራት ያየር ንብረት ለውጥን መዋጋት እንዲችሉ የሚያግዝ ገንዘብ ለማሰባሰብና ለማታቸውንም በተሻለ መንገድ ለማጤን ታስቦ በቅርቡ ከተካሄደው የፓሪስ ጉባኤ በኋላ ከአሜሪካ ድምጽ ጋር ቆይታ አድርገዋል። የሀገሪቱ መብት ተሟጋቾች ገና ብዙ መሰራት አለበት በሚል ሲሞግቱ፣ ታዛቢዎች በበኩላቸው ዛምቢያ ያለባትን የ6.3 ቢሊዮን ዶላር ዕዳ ከዚህም ውስጥ 4 ቢሊዮኑ ከቻይና የተበደረችው ነው፣ በሌላ መልክ ዳግም እንዲዋቀር የተደረሰውን ስምምነት ጨምሮ አንዳንድ ተጨባጭ ውጤቶች አስገኝቷል ባይ ናቸው።
I think that is good progress. It's slow, painful progress. I think we should be much faster. Creditors
ይሄ ጥሩ እድገት ወይም ለውጥ ይመስለኛል። በሚያሳምም አዝጋሚ ሂደት የሚዘገብ እድገት በጣም መፍጠን ያለብን ይመስለኛል። አበዳሪዎች የጊዜው ርዝመት ለነሱ ብዙም የሚያመጣው ለውጥ የለም። ተበዳሪ ሀገራት ግን በተፈጥሮ ሀብት ላይ የተመሰረተ መፍትሄ ይሻሉ። አሁን
ቻይና ፖለቲካዊና ኢኮኖሚያዊ ጥቅም ለማግኘት ስትል በተለይ አፍሪካ ሀገሮችን ከማይወጡበት የዕዳ ወጥመድ ያስገባች ነው ሲሉ ምዕራባውያኑ ይወነጅላሉ። ቤጂንግ ግን ይህን ታስተባብላለች። አዴሽና ያን በተመለከተ አስተያየት ባይሰጡም አገሪቱ ካለባት ዕዳ የ14% አበዳሪ የሆነችው ቻይና ወደፊት የሚወሰዱት የአፍሪካ ዕዳ ማቅለያ መፍትሄዎች አካል መሆን አለባት ይላሉ።
participating in collectively solving this problem.
ይህንን ችግር ለአገሮቹ በጋራ ለመፍታት በሚያስችል ጥረት ለመሳተፍ ዝግጁ ናቸው። በተለይ እነኚህ አገሮች ካለባቸው የነርሱ ዕዳ አንጻር ምንም ይሁን ምን ያን ያደርጋሉ ብዬ ተብቃለሁ።
ባለጸጋው ሀገራት በፓሪስ ጉባኤ ባለም አቀፉ የገንዘብ ድርጅት IMF የተያዘውን 100 ቢሊዮን ዶላር ከአየር ንብረት ጋር ለተያያዙ ወጪዎችና ዝቅተኛ ገቢ ላላቸው አገሮች ከድህነት መውጫ ድጎማ ይውል ዘንድም ተስማምተዋል። አዴሽናና ሌሎች ታዲያ ገንዘቡ የአፍሪካ ልማት ባንክንና በመሳሰሉ ዓለም አቀፍ የልማት ባንኮች በኩል ስራ ላይ የሚውልበት መንገድ እንዲፈጠር በሚል ግፊት ሲያደርጉ ቆይተዋል።
Every dollar of SDR that comes to us becomes
ከዚህ ተቀማጭ ገንዘብ ወጭ ተደርጎ ወደኛ የሚመጣው እያንዳንዱ ዶላር ከ3-4 ጊዜ እጥፍ ዋጋ ባለው መልኩ ጥቅም ላይ ይውላል። ስለሆነም ጥቅም ላይ የሚውልበት ሁኔታ ወሳኝ ነው። ለጋሾች በአንጻሩ የሚያጡት ነገር የለም። የሚያስከፍላቸው ዋጋ የለም፣ ምክንያቱም እኛ ወለድ የምንከፍልበት በመሆኑ።
የአፍሪካ ልማት ባንኩ ፕሬዝዳንት በአገሪቱ የበለጸገውን የነዳጅ፣ የጋዝና የማዕድን ክምችት የተፈጥሮ ሀብቶች ዋስትና አድርገው የሚቀርቡ የብድር አሰጣጦች ሙሉ በሙሉ መቅረት አለባቸው ባይ ናቸው። መርዛማ፣ ግልጽነት በጎደለው አሰራር የታጀቡና የአፍሪካ ሀገራትን የወደፊት ዕጣ ፈንታ በዋስትና ቀፍደው የሚይዙ ዕዳዎች ብለዋቸዋል።
አሉላ ከበደን ለቀደመው ዘገባ በእጅጉ አመሰግናለሁ። ለምሽቱ ያዝናቸው መሰናዶዎች እየተገባደዱ ነው። ከዛ በፊት ግን አንድ አጭር መልእክት ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ የማክሰኞ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። እያስተናገድኳችሁ የምገኘው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራናለች። ዝግጅታችንን ከመደምደማችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ህጻናትን ግጭት ከመያስከትልባቸው ተጽዕኖ ለመከላከል በበቂ ስራ አለመስራታችን ግልጽ ነው ሲሉ በተባበሩት መንግስታት የዩናይትድ ስቴትስ ተጠባባቂ ተወካይ ጀፍሪ ደሎረንቲስ መናገራቸውን በመጥቀስ ይጀምራል የዕለቱ ርዕሰ አንቀጽ። ህጻናትን አስመልክቶ በዚህ አመት የወጣው ሪፖርት የትጥቅ ግጭት ህጻናትን ምን ያህል እንደጎዳ የሚያሳይ አሳሳቢ ምልከታን ይሰጣል ሲሉ አምባሳደር ደሎረንቲስ መናገራቸውን ርዕሰ አንቀጹ ይጠቅሳል።
In 2022, the United Nations reported 27,180.
የተባበሩት መንግስታት ድርጅት እንደ አውሮፓውያን የዘመን አቆጣጠር በ2022 ባወጣው ሪፖርት የሞት ወይም የአካል ጉዳት የደረሰባቸውን 8,600 ህጻናት ጨምሮ ከ27,180 በላይ በህጻናት ላይ የተፈጸሙ 6 ከባድ የመብት ጥሰቶች መኖራቸውን አመልክቷል። በዚህ አስገራሚ ቁጥር እጅግ አዝነናል። የግጭቱ ተሳታፊዎች 12,460 የሚደርሱ ህጻናት ከታጣቂ ቡድኖችና ከታጣቂ ኃይሎች ቁጥጥር እንዲለቀቁ በተደረገበት ሂደት የተበረታታን ሲሆን ህጻናት የተሻለ ህይወት እንዲኖሩ የሚያስችሉ ተጨማሪ እርምጃዎች እንደሚወሰዱም ተስፋ እናደርጋለን።
የሆነ ሆኖ በርካታ ህጻናት ለጾታዊ ጥቃት ተጋልጠዋል፣ ተጠልፈዋል፣ የሰብአዊ እርዳታ ተነፍጓል ሲሉ አምባሳደር ደሎረንቲስ መናገራቸውን ርዕሰ አንቀጹ ጠቅሷል።
In Sudan, there are reports of children who have been forced from their homes and in some cases separated from their families.
ሱዳን ውስጥ ከመኖሪያ ቤታቸው የተባረሩ ህጻናት መኖራቸውን የሚያሳዩ ዘገባዎች አሉ። ከቤተሰቦቻቸው የተለዩ ወይም ለወሲባዊ ጥቃት የተጋለጡባቸው ሁኔታዎችም አሉ። በተለይም በገጠር አካባቢ የሚገኙ የአፍሮ ኮሎምቢያና የአገሬው ተወላጅ የሆኑ ህጻናት በግዳጅ በሚመለመሉበት ኮሎምቢያ በህጻናት ላይ የሚፈጸሙ ጥቃቶችን በዋናነት የሚያካሂዱት ህገወጥ ታጣቂ ቡድኖች ናቸው።
በአፍጋኒስታን ሴት ልጆች ከአንደኛ ደረጃ ትምህርት ባሻገር እንዳይማሩ መከልከሉ፣ ያለ እድሜና የግዴታ ጋብቻ ማካሄድ እንዲሁም ህጻናትን ለወታደራዊ አገልግሎት መመልመልና መጠቀም የወጣቶችን አካላዊና ስሜታዊ ደህንነትን የሚጎዳ ነው ሲል ርዕሰ አንቀጹ አትቷል። የርዕሰ አንቀጹ ጽሑፍ በመቀጠል ዩክሬን ውስጥ የሩሲያ ኃይሎች በዩክሬን ወንዶች፣ ሴቶችና ህጻናት ላይ ርሸናን የሚመስል የግድያ እርምጃዎችን ወስደዋል፣ ከሌሎች የሩሲያ ባለስልጣናት ጋር በመሆን ከቤተሰቦቻቸው ጋር በግዳጅ የተነጠሉ ህጻናትን ጨምሮ በመቶ ሺዎች የሚቆጠሩ የዩክሬን ሰላማዊ ዜጎችና ቤተሰቦቻቸውን ወደ ሩሲያ አባረዋል ብለዋል። ይህ ግልጽ ሁኔታ ዓለም አቀፉን ማህበረሰብ የህጻናት መብት ጥበቃ አቅሙን የማሳደግ አስቸኳይነትና አስፈላጊነት ያመለክታል። ሁሉም መንግስታት የዓለም አቀፍ ህግጋትና በተባበሩት መንግስታት ቻርተር ውስጥ የተካተቱትን መርሆች ማክበር እጅግ አስፈላጊ መሆኑን ማስታወሻ ሆኖ ያገለግላል ሲሉ አምባሳደር ደሎረንቲስ መናገራቸውን ርዕሰ አንቀጹ ጠቅሷል። በመጨረሻም ርዕሰ አንቀጹ በዓለም ዙሪያ ያሉ ህጻናት ደህንነት ሲሰማቸው ትምህርት ሊያገኙ የወደፊት ህይወት ሊያገኙ ይገባቸዋል ሲሉ አምባሳደር ደሎረንቲስ መናገራቸውን በመጥቀስ ህጻናትን ለመጠበቅ እርምጃዎችን ስንወስድ የጋራ የወደፊት ህይወታቸውን እየጠበቅንና ዘላቂ ግጭቶችን ለማስቆም እየረዳን ነው ሲሉ መናገራቸውን ገልጾ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ የአማርኛው አገልግሎት በሳምንት 7 ቀናት ሙሉ ከምሽቱ 3 ሰዓት እስከ 4 ሰዓት ድረስ ባለው ጊዜ የተለያዩ ዝግጅቶችን ያቀርባል። ከዚህ በተጨማሪ ደግሞ በዋናው ዌብሳይታችን amharic.voanews.com በፌስቡክ @voanews ላይም በቀጥታ ዝግጅቶቹን ያስደምጣል። በእነዚህ ቦታዎች ላይ በመገኘትም የተለያዩ መሰናዶቻችንን እንድትከታተሉ እንጋብዛለን። የድምጽ አሊያም የጽሑፍ መልእክት ለመተው የምትሹ ካላችሁ 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። ዋና አዘጋጃችን ጽዮን ግርማ ናት። የተለያዩ ባልደረቦቻችንም በአሁኑ ሰዓት ይህንን ስርጭት ለእናንተ ለማድረስ እያገዙን ይገኛሉ። በእነሱ ስም በዚሁ እሰናበታችኋለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።
Thank you.